Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 8 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን።
ጤና ይስጥልን፣ እንደምናመሽታችኋል። አስተናጋጆቻችሁ ሰሎሞን አባተና
እኔ ማዳነች ፍስሐዬ ነን።
የቀድሞ የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ ሀብታሙ አያሌው ከእስር ቤት ዛሬ ተለቀቁ።
በማንኛውም ሰዓት ልደበደብ እችላለሁ፣ ከደረሰብኝ ጉዳት አንጻር ሳየው በማንኛውም ሰዓትም ልገደል እችላለሁ እና ደህንነት አይሰማኝም። የፍትህ ስርዓት መስፈን ማለት እያንዳንዱ ዜጋ ደህንነት እንዲሰማው ማድረግ ነው እና
በአብይ ርዕስ ዘገባለን።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ኡጋንዳ በሚደረገው ፕሬዝዳንታዊ ምርጫ ተወዳዳሪዎች ዛሬ መጨረሻ ዘመቻ እያካሄዱ ነው። የሀገሪቱ መራጮች ፕሬዝደንት ዮዌሪ ሙሴቬኒ ለአምስተኛ ጊዜ በፕሬዝዳንትነት ለማገልገል ይቀጥሉ እንደሆነ ወይም ተቃዋሚው ተወዳዳሪ ይመረጡ እንደሆነ በመጪው ሐሙስ በሚደረገው ምርጫ ይወስናሉ። ተቃዋሚው ተወዳዳሪ ከተመረጡ እንደ አውሮፓ አቆጣጠር ከ1986 ዓ ም አንስቶ ለመጀመሪያ ጊዜ አዲስ መሪ ይኖራል ማለት ነው። ሙሴቬኒ መጀመሪያ ላይ ስልጣን የያዙት በመፈንቅለ መንግስት ሲሆን እንደ አውሮፓ አቆጣጠር በ2006 እና በ2011 ዓ ም በተደረጉት ምርጫዎች በከፍተኛ ድምፅ አሸነፉ። ታዛቢዎች እንደሚሉት የምርጫዎቹ ሂደቶች ጉድለት ያለባቸው ነበሩ። በተቃዋሚ ፓርቲዎች ላይም የማስፈራራት ተግባሮች ተፈጽመዋል። የኡጋንዳ ፖሊሶች ትላንት ተቃዋሚው ተወዳዳሪ ኪዛ ቢሴጄን በመዲናይቱ ዘመቻ ሲያካሄዱ አስረዋቸው ወደ ኋላ ፈቷቸው። የሀገሪቱ ረዳት ዋና የፖሊስ ተቆጣጣሪ ብሴጄ የምርጫ ዘመቻ ሕግ ጥሰዋል ሲሉ ከሰዋቸዋል።
ወታደሮቿ የሰሜናዊ ምስራቅ ናይጄሪያዊቱን የጎሺ ከተማ ከቦኮ ሐራም እጅ አስለቅቀው ለናይጄሪያ መንግሥት ማስረከባቸውን ካሜሩን አስታወቀች። በውጊያውም ቁጥራቸው ከ160 በላይ የሚሆን የእስላማዊ ጽንፈኛ ቡድን ተዋጊዎች መገደላቸውንና በብዙ መቶዎች የሚቆጠሩ በቦኮ ሐራም ተይዘው የነበሩ ካሜሩናውያንና ናይጄሪያውያንንም ማስለቀቃቸውን የካሜሩን መንግሥት ቃል አቀባይ ተናግረዋል። ሞኪ ኤድዊን ኬንዚካ ከያውንዴ ያደረሰንን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የካሜሮን ኮሚኒኬሽን ሚኒስትር ኢሳ ቲቺኮማ ባካሪ ሲናገሩ ካለፈው ሐሙስ የካቲት 3 ቀን እስከ ትላንት በስቲያው እሁድ የካቲት 6 በነበሩት አራት ቀናት ውስጥ ነው የጸጥታ ጉዳይ ምርማሪዎች ወይም መረጃዎችን ተጠቅመው ቦኮ ሐራም ወታደራዊ መሰልጠኛ ካምፕና የቦኮ ሐራም የቦምብ መስሪያ ፋብሪካ አለው በተባለባት የጎሺ ከተማ ካሜሮን ጦር ሰራዊት ወታደራዊ ዘመቻውን ያካሄደው። ሚኒስትሩ አክለውም የቦኮ ሐራም ተዋጊዎች በዚያችው በጎሺ ከተማ የታዳጊ ሕፃናትን በተለይም ደግሞ ልጃገረዶችን አእምሮ በማንሁለል ለአጥፍቶ ጠፊነት እንደሚያዘጋጁ ተናግረዋል። አገራቸው ከተማይቱን ከቦኮ ሐራም እጅ ለማስለቀቅም የናይጄሪያን መንግሥት ፍቃድ አግኝታለች ነው ያሉት።
During this victorious assault, 162 Boko Haram terrorists were neutralized. Four artisanal mine factories.
በወታደራዊ ዘመቻው ቁጥራቸው ከ160 በላይ የሚደርስ የእስላማዊ ጽንፈኛ ቡድን ተዋጊዎች ተገድለዋል። የቦኮ ሐራም ወታደራዊ መሰልጠኛ ካምፕና የቦምብ መስሪያ ፋብሪካም ተደምስሷል። በርካታ ካሜሮናውያንና ናይጄሪያውያንም በቦኮ ሐራም እጅ የነበሩት ተለቀዋል ነው ያሉት።
አልሸባብ በታችኛው ሸበሌ ክልል በምትገኘው አፍጎየ ከተማ ባሉት የሶማሊያ ወታደራዊ ሰፈሮች ላይ ዛሬ ማለዳ በከፈተው ጥቃት ቢያንስ 12 ሰዎች ተገድለዋል። ኢብራሂም አዳን አሊ ናጃብ የተባሉ የታችኛው ሸበሌ ክልል አስተዳዳሪ የሀገሪቱ ወታደራዊ ኃይል አልሸባብ በከተማይቱ ዙሪያ ባሉ በርካታ ወታደራዊ ሰፈሮች ላይ የከፈታቸውን ጥቃቶች መልሰዋል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። አልሸባብ በአፍጎየና በአካባቢዋ ወታደራዊ ሰፈሮችን እንደያዘ ገልጾ ነበር። ኋላ ግን በርካታ መሳሪያዎችን ዘርፎ እንዳፈገፈገ ታውቋል።
የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ቡትሮስ ጋሊ ዛሬ በሞት መለየታቸውን የድርጅቱ የጸጥታ ጥበቃ ምክር ቤት አስታወቀ። ቡትሮስ ጋሊ ስድስተኛው የመንግስታቱ ድርጅት ዋና ጸሐፊ ሆነው አገልግለዋል። የግብጽ ተወላጅ የሆኑት ፖለቲከኛና ዲፕሎማት በአውሮፓውያኑ የዘመን አቆጣጠር ከ1992 እስከ 1996 ዓመተ ምህረት በነበሩ ዓመታት ነው በዋና ጸሐፊነት ያገለገሉት። የ93 ዓመት ዕድሜ አዛውንቱ ባለፈው ሳምንት ካይሮ ሆስፒታል ገብተው እንደነበር ታውቋል።
በሰሜን ሶሪያ ከቱርክ ጋር በሚዋሰነው ድንበር አጠገብ የሚካሄደው ከባድ ውጊያ ብዛት ያላቸው ሶሪያውያን ስደተኞች ወደ ቱርክ እንዲጎርፉ ሊያደርግ ይችላል የሚል ስጋት አስከትሏል። በድንበር ጥበቃ ላይ የተሰማሩት የቱርክ ባለሥልጣኖችና የአማጽያን ወታደራዊ አዛዦች የአሳድ ወታደራዊ ኃይሎችና የኩርድ አማጽያን ተዋጊዎች ወደ ሶሪያ ድንበር ሊገፉ ይችላሉ የሚል ስጋት አላቸው። ወታደራዊ ኃይሎቹ በሰሜን አሌፖ ገጠሮች ሌሊት በተካሄደው ውጊያ እንደገፉ ተዘግቧል። ይህ ሁኔታ አዲስ ስደተኞች ወደ ቱርክ እንዲጎርፉ ያደርጋል ሲሉ ቱርክና አማጽያኑ ስጋታቸውን ገልጸዋል።
ሰሜን ሶሪያ ውስጥ ሆስፒታሎች ላይ ለተፈጸመው የአየር ድብደባ የሩሲያ ወታደሮች ተጠያቂዎች ናቸው የሚለውን ክስ ሩሲያ ውድቅ አድርጋለች። የተባበሩት መንግስታት ድርጅት እንደሚለው ትናንት በሕክምና ተቋማትና በትምህርት ቤቶች ላይ በተከፈተው ጥቃት ወደ 50 የሚጠጉ ሕፃናት የሚገኙባቸው ሲቪሎች ተገድለዋል። የአየር ድብደባውን ያካሄዱት የሩሲያ ተዋጊ ጀቶች ናቸው ተብሎ እንደሚታመን በሶሪያ የሚካሄደውን ውጊያ የሚከታተለው የሶሪያ የሰብአዊ መብቶች ቃፊር ቡድን ገልጿል። የፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ተጠያቂው ማን እንደሆነ የሚገልጸው መረጃ ምንጭ የሶሪያ መንግስት መሆን ይኖርበታል በማለት ክሱን አልተቀበሉም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንዲህ አይነት ጥቃቶች ዓለም አቀፍ ሕግን ይጥሳሉ ብለዋል። 30 አልጋዎች የሚይዘውን የድንበር አልባ ሐኪሞች ሆስፒታል ያወደመውን የአየር ጥቃት ያካሄዱት የፕሬዚደንት ባሻር አልአሳድ ወታደሮች ናቸው ሲሉ የሶሪያ አማጽያን ከሰዋል።
አራቱ ከዓለም ትልልቆቹ የነዳጅ ዘይት አምራች ሀገሮች በዓለም ደረጃ የነዳጅ ዘይት ምርት መትረፍረፍን ለመግታት ምርቶቻቸውን ለማቆም ተስማምተዋል። የሩሲያ፣ የሳውዲ አረቢያ፣ የቬኔዙዌላና የቃታር የነዳጅ ዘይት ጉዳይ ሚኒስትሮች ዛሬ በቃታር መዲና ዶሃ ባካሄዱት ዝግ ስብሰባ በውሉ ላይ ተስማምተዋል። አራቱ ሀገሮች የነዳጅ ዘይት ምርቱን ባለፈው ጥር ወር ምርት ደረጃ ላይ ለመወሰን ነው የተስማሙት። የኦፔክ አባላትን የሚያቅፉ ነዳጅ ዘይት አምራች ሀገሮች ውሎ አድሮ ለ19 ወራት ያህል የዘለቀውን የነዳጅ ዘይት ዋጋ ማሽቆልቆልን ለማቆም ምርት ለመቀነስ እንደሚስማሙ ዶሃ የተደረገው ስብሰባ አመላክቷል። የነዳጅ ዘይት ዋጋና ተፈላጊነት መቀነስ የሩሲያ፣ የሳውዲ አረቢያና የቬኔዙዌላ መንግስታት ባጀቶችን አራቁቷል።
ዩናይትድ ስቴትስና 10 የደቡብ ምስራቅ እስያ ሀገሮች ማኅበር አባላት ተባብረው ሁሉም ሀገሮች በሚመሩበት ክልላዊ ደንብ ሊገፉ ይችላሉ ብለዋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ። ፕሬዚደንት ኦባማ ለመጀመሪያ ጊዜ በዩናይትድ ስቴትስ አስተናጋጅነት ካሊፎርኒያ ውስጥ የተካሄደውን የደቡብ ምስራቅ እስያ ሀገሮች ማኅበር ጉባኤን ሲከፍቱ ባደረጉት ንግግር ማኅበሩ በደቡብ ምስራቅ እስያ ክልል ሰላምና ብልጽግና ለማስፈን ወሳኝ ነው ብለዋል። መሪዎቹ በሁለት ቀናቱ ጉባኤ መርሆች ይቀይሳሉ ተብሎ ይጠበቃል። ነጻ የባህር ዝውውርን ያቀፉ ዓለም አቀፍ ሕጎችና ደንቦች የሚከበሩበት፣ ጠቦች በሰላማዊና በሕጋዊ መንገድ የሚፈቱባቸው መርሆች እንዲቀየሱ እንደሚጠበቅ ፕሬዚደንት ኦባማ ጠቁመዋል። የዋይት ሀውስ ቤተ መንግስት ዩናይትድ ስቴትስ በክልሉ የሚኖራት የመሪነት ሚና ለአሜሪካ የወደፊት ብልጽግና ቻይና በአካባቢው የሚኖራትን ተጽዕኖ ሚዛን ለመጠበቅ ወሳኝ አድርጎ እንደሚያየው ታውቋል።
በመጨረሻም ፕሬዚደንት ባራክ ኦባማ 10 አባላትን ከሚያቅፈው የደቡብ ምስራቅ እስያ ሀገሮች ማህበር መሪዎች ጋር በካሊፎርኒያ ያካሄዱት የሁለት ቀናት ስብሰባን የሚያስደንቅ የጂኦ ፖለቲካዊ ውሳኔ አያስገኝም በማለት የቻይና ሚዲያ አናንቆታል። ቻይና ስብሰባው በደቡብ ቻይና ባህር ያለውን የግዛት ይገባኛል ጠብን በሚመለከት መግባባት ላይ የሚደርሱበት ሁኔታ ሊፈጠር ይችላል የሚል ስጋት እንዳላት ግን በአስተያየት ሰጪዎች ሲጠቀስ ቆይቷል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 8 2008 ዓመተ ምህረት ምሽት ፕሮግራም ነው።
የደም ቅዳውንም የአርተሪ የደም መጓጎል የሚያመጧቸው ችግሮች ያ የደም ቅዳው የትኛውን የሰውነት ክፍል እንደሚመግብ ከታወቀ ከዛ ጋር ተያይዞ ነው ችግሩ የሚፈጠር። ለምሳሌ ወደ አንጎል የሚሄደው የደም ስር ከሆነ እንደዚህ አይነት ውስጥ እንግዲህ ችግር የአንጎል መታወክን ስትሮክ የምንለውን ነገር ያመጣል ማለት ነው።
የሰውነት ውስጥ የደም መጓጎል የጤና መታወክን ተከትሎ ሲከሰት የሚፈጠሩትን አደጋዎች ከሚመለከት ቅንብር የተወሰደ ነው። የሰማችኋቸውም በተከታታይ ቅንብሩ በርዕሱ ዙሪያ ለተነሱ ጥያቄዎች ማብራሪያ የሰጡን የማዲሰን ዩኒቨርሲቲው የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያ ዶክተር ግርማ ተፈራ ናቸው። በሁለተኛው አጋማሽ ሐኪሞን ይጠይቁ ቅንብራችን ይቀርባሉ። ጠብቋቸው።
እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በፍትህ መጓደል ምክንያት የደረሰብኝ ተጽዕኖ የህሊናና የአካል ጉዳት አስከትሎብኛል ሲሉ ዛሬ ከእስር ቤት የተፈቱት የቀድሞው የአንድነት ዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌው ስሞታ አቅርበዋል። በአሁኑ ጊዜ ምንም አይነት የደህንነት ስሜት እንደማይሰማቸውና አደጋም እያንዣበበባቸው እንደሆነ ተናግረዋል። የቀሩት ጓደኞቻቸው በከፍተኛ ፍርድ ቤት ትዕዛዝ ይፈታሉ የሚል ተስፋ እንዳላቸውም ገልጸዋል። መለስካቸው አመሃ ዝርዝር አለው።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዲፈቱ ትዕዛዝ በሰጠ በአራተኛው ቀን ዛሬ ከቀትር በፊት ከእስር ተፈተው የተለቀቁት የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው መፈታታቸው የተደበላለቀ ስሜት እንደፈጠረባቸው አይሸሽጉም። በተለይ ሕፃን ሴት ልጃቸውንና ባለቤታቸውን ከብዙ እንግልት በኋላ በአካል አግኝተው በመዳሰሳቸው የተሰማቸውን የደስታ ስሜት አይደብቁም። ይሁንና ያሳለፉት የአንድ ዓመት ከሰባት ወር የእስር ጊዜና ሌሎች ሁኔታዎች ደግሞ ሌላ ስሜት እንደፈጠሩባቸው ያብራራሉ።
ፈጽሞ ምንም አይነት የህግ መሰረት ሳይኖረው አንድ ሰው አንድ ቀንም ቢሆን ከፍርድ ቤት ውሳኔ ውጭ መታሰር የለበትም ይላል የሀገሪቱ ህግ። ግን ሶስት አራት ቀን እንደገና አላግባብ በስር እንድቆይ ተደረገ። መውጣቴ በፍትህ ስርዓት ውስጥ ያለውን ፈታኝ ሁኔታ፣ በምርመራ ወቅት የነበረውን እጅግ ከባድ ሁኔታ አሳልፌ ነው እዚህ አሁን ያለሁበት ሁኔታ የደረስኩት። ስለዚህ ያ ያሳደረብኝ ተጽዕኖ እጅግ ከባድ ነው። በአጠቃላይ በህይወቴ ውስጥ ከፍተኛ መስቀልቅል ተፈጥሯል። የህሊናም አካላዊ ጉዳቱም እንደተጠበቀ ነው።
የሰሞኑን የወህኒ ቤት ቆይታቸውና የዛሬውም አፈታታቸው በእጅጉ እንደሚያስገርማቸውም አቶ ሀብታሙ ይናገራሉ።
የፍርድ ቤቱን ትዕዛዝ አንድ ጊዜ ብይኑ ግልጽ አይደለም በሚል የብይን ጉዳይ የመመርመር የፍርድ ቤትን ብይን ማረሚያ ቤት የመመርመር ስልጣንም የለውም። ፍታ ሲባል መፍታት፣ እስር ሲባል ማሰር መሆኑ እየታወቀ ግልጽ አንለንንም ተብራራም ወዘተ በሚል አርብ ሰባት ሰዓት ላይ መፈቻ ደርሷቸው ማንም ሰው ኃላፊነት ሳይወስድ አርብንም ቅዳሜንም እሁድንም አሳድረው ሰኞንም ጭምር አሳድረው ማክሰኞ ሌላ ተለዋጭ ትዕዛዝ ሳይደርሳቸው በፈለጉበት ጊዜ ደግሞ ጠዋት የጠቅላይ ፍርድ ቤት ማክሰኞ ዛሬ ተለዋጭ ትዕዛዝ እልካለሁ ብሎ ቀጠሮ ይዞ ሳለ እነሱ ጠዋት ማክሰኞ ጠዋት በሚዲያ በማይክሮፎን ጠርተው እቃህንና ኦራንትህን ይዘህ በአስቸኳይ በላይኛው ወሮጣ ተብዬ የተጠራው እኔ በዚህ ሰዓት እፈታለሁ የሚል ግምቱ አልነበረኝም።
አቶ ሀብታሙ ባለፉት ወራት ደርሶብኛል በሚሉት እንግልት ሳቢያ ግልጽነት የለውም ባሉት ስርዓት ምክንያት ከእስር ቤትም ወጥተው ጨርሶ ደህንነት እንደማይሰማቸው አስረድተዋል።
ሲያስሩኝ አላቅም፣ ሲፈቱኝ አላቅም። ምን አይነት ሁኔታ ውስጥ እንዳለው ይገርመኛል። ና አምኖት ሴኪውር በቃ እኔ ደህንነት ምናምን አይሰማኝም በፍጹም። በማንኛውም ሰዓት አሁንም በፈለጉበት በማንኛውም ሰዓት ወስደው ሊያስሩኝ ይችላሉ። በማንኛውም ሰዓት ሊፈቱ ይችላሉ። በማንኛውም ሰዓት ልደበደብ ይችላለሁ። ከደረሰብኝ ጉዳት አንጻር ሳየው በማንኛውም ሰዓትም ልገደል ይችላለሁ እና ደህንነት አይሰማኝም። የፍትህ ስርዓት መስፈን ማለት እያንዳንዱ ዜጋ ደህንነት እንዲሰማው ማድረግ ነው እና በዚህ ሂደት ቅሬታ ተሰምቶኛል።
አቶ አብታሙ አያሌው እንደሚያምኑት ከሆነ በአሁኑ ጊዜ የፍች ጉዳያቸው በከፍተኛው ፍርድ ቤት 19ኛ ወንጀል ችሎት እንዲጣራ የተወሰነው የአቶ ዳንኤል ሽበሼ፣ የአቶ የሸዋስ አሰፋና የአቶ አብርሃ ደስታ ጉዳይ ከሳቸው ጣፋንታ እንደማይለይ ተስፋ ያደርጋሉ። ይሄው ፍርድ ቤት ቀደም ሲል በተከሰሱበት ጉዳይ በነጻ ያሰናበታቸው መሆኑን አስተውሰው ከፍታ አቋያ ጉዳያቸውን እንደሚመለከትላቸው ያላቸውን ተስፋ ይናገራሉ።
በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በቀደም አቤቱታ ቀርቦለት በ16 ቀጥሮታል በዚህ ጉዳይ ላይ ውሳኔ ለመስጠት የካቲት 16 ማለት ነው። ተስፋ አደርጋለሁ የችሎቱ ከተከክለኛ ፍታ አሰጣጥ አንጻር ከመዘነው በነጻ ያሰናበታቸው ልጆች ለአንድ አመት ከሰባት ወር ታስረው በችሎት መድፈር በመሐል የቀጣዋቸውን እስኪጨርሱ እስር ቤት ይቆዩ በሚል ይወሰናል ብዬ አላምንም። ከትክክለኛ ፍትህ አሰጣጥ አንጻር ከታየ ጓደኞቼ በ16 በሚሰጠው ውሳኔ ከስር ይወጣሉ ብዬ ነው ተስፋ ማደርገው።
አምስተኛው ተከሳሽ አቶ አብርሃም ሰለሞን በጠቅላይ ፍርድ ቤቱ በተሰጠው ውሳኔ መሰረት ዛሬ መፈታታቸውም ታውቋል። እና አቶ አብታሙ አያሌው ከአንድ ዓመት ከአራት ወር በፊት አቃቤ ሕግ በእናቶ ዘላለም ወርቅ አገኘው የክስ መዝገብ ከሌሎች አምስት ሰዎች ጋር በሽብር ወንጀል ክስ መስርቶባቸው ነበረ። ዛሬ የተፈቱትን አቶ ሀብታሙንና አቶ አብርሃምን ጨምሮ አምስቱን ከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ከወራት በፊት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሲያሰናብታቸው፣ ሌሎቹን አምስት ተከሳሾች ግን እንዲከላከሉ እንደወሰነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በምስራቅ ሐረርጌ ጋራ ሙለታና ሌሎችም የተለያዩ ወረዳዎች ዛሬ የተቃውሞ ሰላማዊ ሰልፍ መካሄዱን የአካባቢው ነዋሪዎች ገልጸዋል። ምዕራብ አርሲ ውስጥም ከትናንት በስቲያ አንስቶ ግጭቶች መኖራቸው ተሰምቷል። በሁለቱም አጋጣሚዎች ከጸጥታ ኃይሎችም ከሰላማዊም ሰው ሕይወት መጥፋቱ ተገልጿል። በተፈጠሩ ግጭቶች በምዕራብ ሐረርጌ የኦሮሚቱ ከተማ አስተዳዳሪ ሰልፍ አልተካሄደም ይላሉ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ። ደግሞ ኦሮሚያ ውስጥ ያሉ ሁኔታዎችን መንግስት በቁጥጥር ስር አውሏል ብለዋል። የአፋን ኦሮሞ ክፍል ባልደረቦች ነሞዳንዲና ቱጁቤ ኩሳ ወደየ አካባቢው እየደወሉ ያጠናቀሯቸው ዘገባዎች አሉ። እንዲሁም ባልደረባዬ ሳሌም ሶሎሞን ወደ ኮሚኒኬሽንስ ጉዳዮች ሚኒስትሩም ደውላ ነበር። በጉራዋ ወረዳ ኦሮሚቱ ከተማ በተደረገው ሰላማዊ ሰልፍ ላይ በመንግስት ኃይሎችና በሰልፈኞች መካከል በተነሳ ግጭት የሁለት ሰዎች ሕይወት ማለፉን ነዋሪዎቹ ገልጸዋል። ከእነዚህም መካከል አንዷ ወይዘሮ ጁሃራ ሙሳ የሚባሉ የ60 ዓመት ዕድሜ ያላቸው ሰውና አንዱ ደግሞ የ20 ዓመት ወጣት አደም መሐመድ አብደላ መሆናቸውን ነዋሪዎቹ ገልጸዋል።
አሞ አና ጉራ መጋላ ጉራ ከይፈት ልጅ ዞኒ ዶቡ በከ ዶሮባ ይደምጥ አድም አብደላ ነው የሚገደሙ ራሳሰ ለልቶን ሞቱማ ዶካሰን ነገዘ መጋላ ጉራ ከስትም ሆወል ለመልቡ ሳኒ
በጎሮዋ ከተማና በደቡብ ወረዳ ውስጥ አደም አብደላ የተባለ ወጣት በተተኮሰበት ጥይት ተመቶ ሕይወቱ አልፏል። አንዲት የ60 ዓመት አረጋዊት በተመሳሳይ ሕይወታቸው አልፎ አስከሬናቸውም ወደ ጋራ ሙለታ ሆስፒታል ተወስዷል።
ሁኔታውን ለማጣራት አስከሬኖች ተወሰዱ ወደ ተባለበት ወደ ጋራ ሙለታ ሆስፒታል ቱጁቤ ደውላ ያገኘቻቸው የሆስፒታል ምንጮች የሁለቱን ሰዎች ሞት አረጋግጠውላታል። ወይዘሮ ጁሃራ ደረታቸው ላይ፣ ወጣት አደም ደግሞ ጎኑ ላይ በጥይት መመታታቸውን የተናገሩት እነዚህ ምንጮች አስከሬኖቹን ወደ ሆስፒታል ያደረሱት የአካባቢው ገበሬዎች መሆናቸውን ገልጸዋል። የሰዎቹ ሕይወት ያለፈው ከጸጥታ ኃይሎች በተተኮሱ ጥይቶች ነው ብለዋል ቱጁቤ ካነጋገረቻቸው ሰልፈኞች መካከል። የኦሮሚቱ ከተማ አስተዳዳሪ አቶ መሐመድ ከማል ተካሄደ ስለተባለው ሰላማዊ ሰልፍ ተጠይቀው ከተማቸው ውስጥ ጸጥታ መኖሩንና ምንም ሰላማዊ ሰልፍ እንዳልተካሄደ ለቪኦኤ ማምሻውን ገልጸዋል። ከቱጁቤ ጋር ባደረጉት ቃለ ምልልስ
ቃጆሌ በርቴ ቀራራ ካካሪ ዘገደኒ ወያሉ ዘኮ ካጅሩ ቱዝማ ዴኔ አከረሻ ወረመሌ ዋን ተከለ እንጅርቱ ጋዛን ወረሙሌን በቃ ምንጅ ወበርቴ ናኖ
እንዲሁ ጥቂት የተሽከርካሪ መኪኖች ረዳቶች ከፈጠሩት ሁከት ያለፈ ምንም የተፈጠረ የለም። የሰማሁትም የተቃውሞ ሰልፍ ያልተካሄደ ነው፣ አልሰማሁም ምንም።
በሌላ በኩል ደግሞ ቆርጴሳ ከሚባል ቦታ ወደ ሻሸመኔ ምዕራብ ሐረርጌ ውስጥ ማለት ነው፣ ምዕራብ ኦሮሚያ ይቅርታ፣ ወይም ወደ ምዕራብ ሸዋ ሙሽራ ይዘው እየሄዱ ሳሉ ቀስቃሽ ሙዚቃዎችን የጫላ ቡልቱን ሙዚቃዎች እየሰሙ ወይም እየዘፈኑ እያሉ ፖሊስ ተኩሶ ጎማቸውን መምታቱን በዚያው የነበሩ ነዋሪዎች ተናግረዋል።
መኪናን አኩመ ጎማን ወይን አገን ኪሎ ሜትር ሸኒ ወይ ገድደመ ማሰርፈኒ አፎ ባኔት መጡካ ስትበነን ኡመተ መኪና ገማገማ
የተሽከርካሪው ጎማ እንደፈነዳ ወደ 5 ኪሎ ሜትሮች አካባቢ ተጓዘ። በኋላ ከፊት ለፊት መጥተው ተኩስ ከፈቱ። መሬት ላይ የወደቀ ተረፈ፣ ግራ ተጋብቶ የቆመ ተመታ። በኋላ የፌዴራል ፖሊስ ዥጉርጉር የደንብ ልብስ የለበሱ የተመቱትን ሰብስበው ወደ ኩየራ ሆስፒታል ወሰዷቸው። ከቆሰሉት ውስጥ ክፉኛ የተጎዱትን ደግሞ ወደ ሐዋሳ አስተላልፈዋል።
ክቡራትና ክቡራን አድማጮች፣ ቀደም ሲል ምዕራብ ሸዋ ወይም ምዕራብ ሐረርጌ ያልኩት በስተት ነበር፣ ይቅርታ ጠይቃለሁ። በምዕራብ አርሲ ተብሎ ይስተካከል። ሹሚ ነጌሶ፣ ሮባ ጂሎ፣ ሀብታሙ ፈይሳ፣ ጉደታ ተሽታ አሁን ሆስፒታል ከገቡ ሰዎች መካከል መሆናቸውን ራሳቸው ጠይቀው መምጣታቸውን እኚሁ ከነሞ ዳንዴ ጋር የተናገሩ እማኝ ወይም ሰልፈኛ የነበሩ ሰው ተናግረዋል። ሙሽሮቹ ተያይዘው ወደ ጫካ እንደሸሹ ተናግረዋል ምንጮቹ። ሰኞ ትናንት ማለት ነው የአጄ ከተማ የግጭት አውድማ ሆናለች ብለዋል እኒሁ ነሞ ያነጋገራቸው ሰው።
ኡመን መሰ ኡመታን ወለፎን አበተኔ ወራን ገድነም ኡመን ለይ ህንጠየ እሳን ለይ ኡመታን ጠኒ መጋላን አከ ጅስቱን ድሬ ወራና ታከኩም ጅስቱን ወራ ጋዚ
ህዝቡ ከበባቸውና ከፌዴራሉ ጋር ተፋጠጠ። ነዋሪዎችም ተኮሱ። ከወታደሮቹና እንደዛው ከፌዴራል ፖሊስ ውስጥ 5-6 የሚሆኑት ተገድለዋል። ከህብረተሰቡም ብልጫ ዋሪዮ የሚባሉ አንድ ሰውና ሹሪክ የሚባል ሌላ የመኪና አሽከርካሪ ወዲያው ሞቱ። ብዙ ሰዎችም ቆስለዋል። ከዚያ የቆሰሉትን ለፌዴራል ፖሊሶች መጥተው አነሷቸው። ህብረተሰቡም ወደ ጫካ ሸሸ። የመከላከያ ሰራዊት ወደ 5 ተሽከርካሪዎችን አምጥተው ከተማዋን ከበው ነው ያደሩት። ዛሬ እንኳን አንድ ሰው ተተኩሶበት ተመቷል።
ጫካ ገባ ያሉት ሰው መሳሪያ ይዞ ጫካ እንደገባና አካባቢውም በፌዴራል ፖሊሶች መጥለቅለቁን እኚሁ እማኝ ተናግረዋል። በሌላ በኩል ደግሞ ባልደረባዬ ሳሌም ሶሎሞን ወደ ኢትዮጵያ ደውላ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩን አቶ ጌታቸው ረዳን ማምሻውን አግኝታ ነበረ። ስለ ኦሮሚያ አጠቃላይ ሁኔታ ጠይቃቸዋለች።
There have been armed attacks on government installations, security personnel, and actually involving, of course, the burning down of
በመሳሪያ የተደገፉ ጥቃቶች በመንግስት ተቋማትና በጸጥታ ኃይሎች ላይ ተፈጽመዋል። አብያተ ክርስቲያናትና መስጊዶችን የመሳሰሉ ማህበራዊ ተቋማትም ተቃጥለዋል። ስለዚህ ባለፈው ወርና ከዚያም በፊት ደቡብ ምዕራብም ሆነ ምዕራብ ሸዋ ውስጥ የታዩት ሁኔታዎች ከተቃውሞቹ ጋር አንዳችም ግንኙነት የላቸውም።
ተጠያቂ ናቸው የሚሏቸው እነማን እንደሆኑ ሳሌም ለአቶ ጌታቸው ላነሳችላቸው ጥያቄ ሲመልሱ የማጣራት ስራ እየተካሄደ እንደሆነ ነግረዋታል።
We have already taken into custody people who were directly involved in the killing of security officers.
በጸጥታ መኮንኖቹ ግድያ ውስጥ እጆቻቸው በቀጥታ አለ የምንላቸውን ሰዎች አስረናል። በአንዳንድ አካባቢዎች እነዚህ ቡድኖች በጣም ታጥቀው ይንቀሳቀሳሉ። የሚጠየቁ ሰዎችን ለማጣራት እየሰራን ነው። አሁን የምናውቀው ግን ተቋማትን ያቃጠሉ፣ ሲቪሎችና የጸጥታ ኃይሎችን የገደሉ በደንብ የታጠቁና የተደራጁ ቡድኖች መኖራቸውን ነው።
እስካሁን ጠፋ የተባለውን ሕይወት አስመልክቶም እንደዚሁ ሳሌም ላቀረበችው ጥያቄ አቶ ጌታቸው ሲመልሱ የኢትዮጵያ ሰብአዊ መብቶች ኮሚሽን እያጣራ መሆኑንና ቁጥሩ በኮሚሽኑ ዘንድ እንደሚገኝ እምነት እንዳላቸው ገልጸዋል። እርሳቸው ግን የተሟላው ቁጥር በእጃቸው እንደሌለ ተናግረው 13 ወይም 14 የፖሊስ መኮንኖች መገደላቸውን ግን እንደሚያውቁ አስረድተዋል። ሁኔታው በአሁኑ ሰዓት በኦሮሚያ ውስጥ በአጠቃላይ በቁጥጥር ስር መዋሉን አቶ ጌታቸው ረዳ ተናግረዋል። ክቡራትና ክቡራን አድማጮች፣ ከአቶ ጌታቸው ረዳ ጋር በተደረገው ቃለ ምልልስ ላይ ኦሮሚያንና የጋምቤላን ሁኔታ አስመልክቶ የተናገሩት ዝርዝር ዘገባ በነገው ምሽት ፕሮግራማችን ይቀርባል።
በትግራይ ክልል የራያና አዘቦ ወረዳ ነዋሪዎች ብርቱ የመጠጥ ውሃ ችግር እንዳለባቸው እየተናገሩ ነው። ይህንን ችግር ለማቃለል ተብሎ የተቆፈሩ ጉድጓዶችም አገልግሎት መስጠት እንዳልጀመሩ ህዝቡ ይናገራል። የወረዳው አስተዳዳሪ አቶ ክፍሎም ኃይለ ቅሬታው ትክክል መሆኑን ገልጸው እንዲያውም ከወረዳው ግማሹ ህዝብ ንጹህ የመጠጥ ውሃ እንደማያገኝ ተናግረዋል። ዘጋቢያችን ግርማይ ገብሩ ወደ አካባቢው ተጉዞ ነዋሪዎችንና አስተዳደሩን አነጋግሯል። ቀጥሎ ይቀርባል።
የራያ አዘቦ ምድር በተለይም እኔ ሄድኩበት ሀደ አልጋ በተባለው ጣቢያ ዳላተ የገጠር መንደር የዝናብ ጠብታ ዝር ያለበትም አይመስል። የዳላተ መንደር ነዋሪዎች ከጠራራ ፀሐይ ራሳቸውን ለመከለል በሳር ቤቶቻቸው ተጠልለዋል። አካባቢው በድርቅ አደጋ ክፉኛ መመታቱን በግልጽ ይናገራል። ከብቶች የሚቀምሱት የሚልሱት አጥተው አቧራ በለበሰው የተንጣለለ ሜዳ ላይ ደረቅ ሳርና እንጨት ይቆረጥማሉ። የዳላተ መንደር ነዋሪዎች ከኮችን አልትል የተረፈውን የበለስ ገል በእሳት ጠብሰው እንስሳታቸውን ይቀልባሉ። ህዝቡ ለአንድ ሰው በእርዳታ የሚያገኘው 15 ኪሎ ስንዴና ግማሽ ሊትር ዘይት ለወር እየተጠቀመ ጊዜውን ይገፋል። በተለይ በንጹህ መጠጥ ውሃ እጦት እንደተሰቃዩ ደግሞ የአካባቢው ሰዎች ነግረውኛል።
የለም ውሃ ጥም ነው። የሀደ አልጋ ጫዶ ይባላል፣ ሀደ አልጋ ይባላል። እናመጣለን ውሃማ።
ተሸክማችሁ ነው የምታመጡት? ከሩቅ
በወገብኔ በአህያ እናመጣለን።
እዚህ አካባቢ የተቆፈረ የውሃ ጉድጓድ የለም?
የለም። ነበረች ፍት አሁን ጠፍታለች።
አሁን ከየት ነው የምታስመጡት? ናት ነው ውሃው
ታች ይሄ ቤት ያለው በወደዛ አለች የምናመጣ እንጂ ለላይ የለም።
በራያ አዘቦ የንጹህ መጠጥ ውሃ ችግር በከፋ ደረጃ ላይ እንደሚገኝ የወረዳው አስተዳደር ራሱ ይመሰክራል። የወረዳው አስተዳዳሪ አቶ ክፍሎም ኃይለ በወረዳው ካለው 161 ሺህ ህዝብ ግማሹ ንጹህ የመጠጥ ውሃ እንደማያገኝ ነግረውኛል።
ታዝት ናይ ጽሩይ ስተማይ ሽፋና ወረዳና ብጣዕሚ ትሑት እዩ ማለት እዩ ዳርጋ ፍርቂ።
በወረዳችን ንጹህ የመጠጥ ውሃ አቅርቦት በጣም ዝቅተኛ ነው። ግማሹ ህዝብ ንጹህ የመጠጥ ውሃ አያገኝም ለማለት ይቻላል። በዚያ ላይ ደግሞ ድርቁ ሲጨመር ምን ያህል ተጽዕኖ እንደሚያሳድር መገመት ይቻላል። በተለይ ንጹህ የመጠጥ ውሃ ችግር በአስከፊ ሁኔታ የሚታይባቸው 23 መንደሮች የሚገኙባቸው 5 የገጠር ጣቢያዎች አሉ።
ይህንን ህዝቡ የተናገረውና የወረዳው አስተዳደርም ያመነበት በግልጽ የሚታይ የመጠጥ ውሃ ችግር ለመፍታት መንግስት ምን አይነት እርምጃዎችን ወስዷል የሚለውን እንይ። አስተዳዳሪው አቶ ክፍሎም 3 የመፍትሄ መንገዶችን ተግባራዊ እያደረግን ነው ይላሉ።
ታደ መፍትሄ ጊዜያዊ መፍትሄ ርግበር ማለት ጊዜያዊ መፍትሄ ማለት ቦጥ መጽን ካድላ
አንደኛው መፍትሄ ጊዜያዊ ነው። እርሱም ውሃ በቦቴ ለህዝብ ማቅረብ ነው። ሁለተኛው መፍትሄ ደግሞ በአካባቢው የውሃ ጉድጓዶችን ቆፍረን ህዝቡ በእግሩ እየተጓዘ ውሃ እንዲቀዳ ማስቻል ነው። ሶስተኛው በቁፋሮ የተገኘውን ውሃ የውሃ ቧንቧ መስመር በመዘርጋት ለህዝቡ ማድረስ ነው። በዚህ መሰረት 6 የውሃ ጉድጓዶችን ቆፍረናል። እርግጥ ነው እነዚህ የተቆፈሩት የውሃ ጉድጓዶች በጊዜው አገልግሎት እየሰጡ አይደለም። የህዝቡ ቅሬታም ትክክል ነው። በወቅቱ ወደ ህዝቡ ለመድረስ ዘግይተናል። አንዳንዴ እንዳሰብከው አይሆንልህም። ያም ሆነ ይህ ግን ህዝቡ የመጠጥ ውሃ ችግር እንዳለበት ያቀረበው ቅሬታ ትክክል ነው።
በአካባቢው ተቆፍረው የታሸጉ ሌሎች በርካታ የውሃ ጉድጓዶቹንም አይቻለውኝ። እነዚህ ጉድጓዶች በራያ ምድር ለታቀደው ሰፋፊ የመስኖ እርሻ ልማት ማከናወኛ እንዲጠቅም ታስቦ የተዘጋጀ ውሃ መሆኑንም አቶ ክፍሎም ኃይለ አያይዘው ገልጸውልኛል። የድርቅ አደጋውን ለመመከትና ተረጂውን ህዝብ በወቅቱ ለመታደግ በሚደረገው ጥረት አስተዳደሩ እርዳታውን በወቅቱ እንዲያከፋፍልና የተቆፈሩ የውሃ ጉድጓዶቹንም በፍጥነት አገልግሎት እንዲሰጡ እንዲያደርግ ነዋሪዎቹ አበክረው ያሳስባሉ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ከምሽቱ 3:30 ነው አዲስ አበባ ላይ። ወደ መጽሔቱ የመጨረሻ ዘገባ እንተላልፋለን። ዩጋንዳ የዩጋንዳው ፕሬዚደንታዊ የምርጫ ዘመቻ ዛሬ በይፋ አብቅቷል። የምረጡኝ ዘመቻው ማብቃት የተገለጸው ሁሉም ዋና የሚባሉት እጩ ተወዳዳሪዎች ዘመቻቸውን ካካሄዱ በኋላ ነው። አብዛኞቹ ድምፅ ሰጪዎች ግን ፖሊስ በትናንትናው ዕለት የተቃዋሚ ፓርቲውን መሪ ኪዛ ቤሲጄን ለአጭር ጊዜ ይዞ በማሰሩ እንደተቆጡ ነው። ሊዛቤት ፖላ ለአሜሪካ ድምፅ ከካምፓላ ዘግባለች። ሶሎሞን ክፍሌ ያቀርበዋል።
ትላንት ሰኞ ለፕሬዝደንትነት ምርጫው በእጩነት የቀረቡት የተቃዋሚው ፓርቲ መሪ ኪዛ ቤሲጄ ለአጭር ጊዜም ቢሆን በፖሊስ ተይዘው ከታሰሩ በኋላ ሀገሪቱ ውስጥ የውጥረትና ያለመተማመን ስሜት አይሎ ታይቷል። ወዲያውኑም በተቃዋሚው ፓርቲ መሪ መታሰር ምክንያት በማኬሬሬ ዩኒቨርሲቲና ዋና ከተማዋ ካምፓላ ውስጥ ግዙፍ ሕዝባዊ ተቃውሞ ተቀስቅሷል። ፖሊስ የተቃዋሚ ሰልፉን በአስለቃሽ ጋዝና ጥይት በመተኮስ መበተን ቢችልም በርካታ ሰዎች ቆስለዋል፣ አንድ ሰው ተገድሏል ተብሏል። ሁኔታውን ለፕሬዝደንትነት የሚወዳደሩትን አማማ እምባባዚን ጨምሮ አብዛኞቹ የተቃዋሚ ፓርቲዎች አውግዘውታል። እምባባዚ የትላንቱ ሁከት በቀላሉ ሊወገድ የሚችል ነበር ሲሉ ለጋዜጠኞች ተናግረዋል።
ፈጽሞ አላስፈላጊ እርምጃ ነው በፖሊስ የተወሰደው። ምን ይሁን ብለህ ነው አንድ ለፕሬዝዳንትነት በእጩነት የቀረበ ተወዳዳሪ ይዘህ በማሰር የትላንቱን አይነት ብጥብጥ የምትፈጥረው? ቢሲጄ ወደ መጨረሻው ህዝባዊ ስብሰባ ስፍራ ነበር የሚሄዱት መንገድ ላይ ተይዘው ሲታሰሩ። ሌላ ያደረጉት ነገር አልነበረም። ይህን አይነቱ የፖሊስ ተግባር ፈጽሞ ተቀባይነት የለውም። ስለዚህ አወግዘዋለሁ። ከዚህ በኋላም ፖሊስና መንግስት ከመሰል ተግባር ይታቀባሉ ብዬ ነው ተስፋም አድርገው።
ኪዛ ቤሲጄ በዛሬው የመጨረሻው ቀን የምረጡኝ ዘመቻቸውን እንዲያካሂዱ የተፈቀደላቸው ቢሆንም ፕሬዚደንቱ ዮዌሪ ሙሴቬኒ የበኩላቸውን ዘመቻ ከሚያካሂዱበት ከከተማይቱ አውሮፕላን ማረፊያ ራቅ ብለው እንዲገኙ ፖሊስ የሚጓዙበትን ጎዳና ለይቶላቸዋል። በብዙ ሺዎች ደጋፊዎቻቸው የታጀቡት የተቃዋሚ ፓርቲው መሪ ኪዛ ቤሲጄ በከተማዋ ዋና ዋና መንገዶች ያለፉት በሰላም ነው። እርግጥ አሁንም በትላንት ሁኔታ የተቆጡ በርካቶች ቢታዩም ግጭት አልተፈጠረም። አንደኛው የቤሲጄ ደጋፊ እንዲህ ነበር ያለው።
Everybody is annoyed. We are very pissed for this and we must fight. Come 2016.
ሁሉም በትላንት ሁኔታ በግኗል። ሁላችንም ተናደናል። ድርጊቱን መዋጋት አለብን። ሐሙስ ድምጽ የምንሰጥበት ዕለት ይምጣ እመርጣለሁ። ውጤቱ በይፋ እስከተነገረበት ጊዜም ድረስ ንቅቼ እጠብቃለሁ ድምጼን ለማስከበር። በዚህ ምርጫ ማሸነፍ አለብን። በጣም እርግጠኛ ነኝ እንደምናሸንፍ። በመንግስቱና በፖሊስ እየተወሰዱ ያሉት እርምጃዎች እኛን ይበልጥ ተወዳጅ አድርጎናል በሕዝቡ ዘንድ።
ፕሬዝዳንቱ የእንደገና ምረጡኝ ዘመቻቸውን በሚያካሂዱበት በኮሎሎ አውሮፕላን ማረፊያ ደጋፊዎቻቸው ከሀገሪቱ የተለያዩ ክፍሎች የመጡት በአውቶቡሶች ነው። ዋናው የትርኢቱ መድረክ ላይ የተገኙት የኪነት ባለሙያዎች ሲሆኑ ሙሴቬኒ ባካሄዱት ዘመቻ መደሰታቸውን ገልጸዋል። በርካታ መራጮች ባለፉት ጥቂት ዓመታት እድገት ማየታቸውንና ሙሴቬኒም ዘመቻቸውን ያካሄዱት በትክክል እንደሆነ ይናገራሉ። በመጨረሻም የድምፅ አሰጣጡ ሂደት ያለ ችግር ይፈጸማል የሚል ተስፋ እንዳላቸው ያስረዳሉ። ፍራንክ ነኝ ያለ አንድ የፕሬዝደንቱ ደጋፊ ሙሴቬኒን እንደ ወላጅ አባቱ እንደሚመለከታቸው ይናገራል።
አሁን ፕሬዚዳንቱን ልንቀበል ነው። እኔ በእርግጥ የምደግፈው እርሳቸውን ነው። የተወለድኩት በ1990 ዓመተ ምህረት ሲሆን ከዚያን ጊዜ አንስቶ እያየሁ ያደግኩት እርሳቸውንና ያለውን ሁኔታ ነው። ስለዚህ በአብዛኛው እንደ ወላጅ አባት ናቸው። ለዚህም ነው የምደግፋቸው በአብዛኛው አሁን አባት ስለሚመስሉ።
በሐሙሱ የዩጋንዳ ፕሬዝደንታዊ ምርጫ ሀገሪቱን እንደ አውሮፓውያን ዘመን አቆጣጠር ከ1986 ዓመተ ምህረት ጀምሮ ለ30 ዓመታት የመሩት ዮዌሪ ሙሴቬኒ እንደገና ሊያሸንፉ እንደሚችሉ ይገመታል። ቤሲጄ ሙሴቬኒን አሸንፈው ፕሬዝደንት ለመሆን ሲሞክሩ ይህኛው ለአራተኛ ጊዜ ሲሆን ለምባባዚ ደግሞ የመጀመሪያው ነው።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን።
ወገኖቼ አዲሱና ሰለሞን እንደምን አላችሁ? በትናንትናው ፕሮግራማችሁ ላይ የኢትዮጵያ ኮሚሽነር ኢትዮጵያ ድጋፍ እርዳታ ከሚያስፈልጋቸው ሶስተኛ ደረጃ ላይ ይታለች በሚል በኩራት ሲናገሩ ሰምቻለሁ። እንዲያውም ለመንግስት ይህን ደረጃዋን ላስገኝላት ምስጋና ይገባል የሚሉ ይመስላል። እና ነገር እንዴት ነው? ይሄ የሚያኮራ ነው ወይስ የሚያሳፍር? ስላልገባኝ ነው። ተመስገን ነኝ ከድሲ አመሰግናለሁ።
ጤና ይስጥልን ቪዎች። ሰሞኑን ዶክተር ብርሃኑ ነጋ እንደ ላሜራ እየተጣጠፉ ብዙ ነገሮች ሲነግሩን አስተምታችሁናል። ዶክተር ብርሃኑ ራሳቸውን ሁለት አድርገው ከራሳቸው ጋር ሲሟገቱ አዳምጠናል። ለምሳሌ የጥቂቶቹ ለመጥቀስ ስለ ወያኔ ማውራት ጊዜው አብቅቷል፣ ጊዜ አናጠፋ የሚሉን እና ወያኔ አሁን ስቴሽነሪ ባንዲት ነበረ፣ አሁን ግን ሮቢንግ ባንዲት ሆኗል እያሉ ትንታኔ ይሰጡናል። ስለ ድርቅ ምክንያት ሲነግሩን ኢትዮጵያ ውስጥ ረሀብ የገባው የተጠያቂነትና የዲሞክራሲ አለመኖር ያስከተለው ነው ብለው የቻይናንና የህንድን ምሳሌነት ጠቅሰውልን አሀ የዲሞክራሲ አለመኖርና አለመኖር ነው ብለን አጣጥመን ሳንጨርስ የሳውዲ አረቢያና የኤርትራን ሁኔታ አምጥተው ድንጉር ያደርጉልናል። ይሄ ደግሞ ጠቅላላውን የሚንር ነው። ዲሞክራሲና ተጠያቂነት የሌላቸው መንግስታት ናቸው እና እነዚህ ሁለቱ ማለት ነው። ሌላው ነገር የቆሰለ አውሬ ነው ወያኔ፣ ቢገፉት ግን ይወድቃል ለሚባለው ግን በጣም ማቃለል ነው። ልንጥለው ከባድ ነው፣ ግን ልንጥለው ደግሞ ተቃርበናል ይሉናል። በጩኸት የሚፈርስ የኢያሪኮ ግንብ ብቻ ነው ይል ነበረ ደርግ እና በጣም ደስ ይለኝ ነበር ይሉንና 10,000 ኪሎ ሜትር ተከታዮቻቸውን አሰባስበው መመጨጫ ወያኔን እንደሚያፈርሱ በስለላውም በመከላከያውም እንደገቡ ደግሞ ይነግሩናል። እና እርስ በራሱ የሚቃረን ነገር ነው።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቹን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትፈልጉ ደግሞ አድራሻችን horn@voanews.com ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ የምትከታተሉት ፕሮግራም እስከ ምሽቱ 4 ሰዓት ይቀጥላል። አሁን ተከታዩ ዝግጅት ይቀርባል። ሐኪሙን ይጠይቁ። አድማጮቻችን፣ ጤና ነክ ጥያቄዎች የሚያስተናግደው ሳምንታዊው ቅንብር ሐኪሙን ይጠይቁ በሰውነት ውስጥ የደም መርጋት፣ የደም መፍሰስን ለመከላከል የሚፈጠርበትን ጠቀሜታ በአንድ ወገን፣ ይኸው የሰውነት ውስጥ የደም መጓጎል በህመምነት ሲከሰት የሚያስከትላቸውን አደጋዎች ደግሞ በሌላው ጎራ በመመርመር የተንደረደረው ተከታታይ ቅንብር ለምሽቱም የክስተቱን ሌሎች ገጽታዎች ይመለከታል። የደምን ተፈጥሮና ጠባይ፣ የሰውነት ቅመሞች አሰራርና የደም መጓጎሉ እንደ ተከሰተበት የሰውነት ክፍል ምንነት ሊፈጠር የሚችለውንም የጉዳት አይነት የመወሰን ጠባይ ጨምሮ ተከታዩ እንዲህ ተቀናብሯል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን በዩናይትድ ስቴትስ የዊስኮንሰን ክፍለ ሀገር የማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያው ዶክተር ግርማ ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ቀደም ብለው በመንደርደሪያው የጠቀሱት በሰውነታችን ውስጥ የሚገኙት የደም ስሮች አገልግሎታቸውና ጠባያቸው የተለየ እንደመሆኑ በየትኛው የደም ስር ውስጥ ይህ የደም መርጋት ሁኔታ ሲከሰት ምንስ ያስከትላል? ውጤቱ ምን ይሆናል? የደም ቅዳ የሚባሉት የደም ስሮች ውስጥ መርጋቱ ሲፈጠር ምንድን ነው የሚሆነው? የደም መልስ ከሌሎች የሰውነት ክፍሎች ለማጣራት የሚመልሰው ሲዘጋስ ምን ይሆናል? እስኪ እነኚህን ፈታ አድርገው ያስረዱን ዶክተር ግርማ።
ጥሩ። የደም ቅዳ ወይም የአርተሪ የደም መጓጎል የሚያመጧቸው ችግሮች ያ የደም ቅዳው ወዴት እንደሚሄድ የትኛውን የሰውነት ክፍል እንደሚመግብ ከታወቀ ከዛ ጋር ተያይዞ ነው ችግሩ የሚፈጠር። ስለዚህ ለምሳሌ ወደ አንጎል የሚሄደው የደም ስር ከሆነ የአንጎል መታወክም ይሄ ስትሮክ የምንለውን ነገር ያመጣል። ስትሮክ በሚፈጠርበት ጊዜ እንደ ደም ስሩ ትልቅነት ችግሩ የሚፈጠርበት የአእምሮ ትልቅነት እና ስፋት ያንን ያህል ሊጨምር ስለሚችል ሞት ሊዳረግ ይችላል ወይንም አንዳንድ ጊዜ የተወሰነ የአካል ክፍል አገልግሎት በደም ላለመስጠት ይችላል። ለምሳሌ ወይ እጅ አይሰራም ወይንም እግር መስራት ያቆማል ወይንም መናገር ሊሳን ይችላል በተለያየ መልኩ። ስለዚህ የአእምሮ ችግርን ሊያመጣ ይችላል። ሌላው የደም ቅዳ የደም መጓጎል ሊፈጠር የሚችልበት ቦታ ለምሳሌ እግሮች ላይ አሁን ከልብ የወጣው ደም ኦክሲጅኑን ይዞ በየቦታው ሲሰራጭ ወደ ታች እስከ እግራችን ወርዶ እግር ጣቶቻችን ደርሶ ወደ ኋላ ነው መመለስ ያለበት። ስለዚህ በዛ ቧንቧ ውስጥ በዛ ጉዞ ውስጥ የተወሰነ ቦታ ከተደፈነ እና ኦክሲጅን እና የምግብ አይነት ወደ እግር የማይደርስ ከሆነ ብዙ ጊዜ እንደዚህ አይነቱ ችግር ቧንቧ ውስጥ ካልተከፈተ ድረስ ወደ እግር መቆረጥ ደረጃ ሊያደርስ ይችላል ማለት ነው። እንደዚህ አይነቱ ችግር በአብዛኛው በሲጃራ ጫሾች ላይ በስኳር በሽታ ይሰቃዩና በደንብ የስኳር በሽታቸውን ያልተከላከሉ ሰዎች ላይ እና ሌሎችም እንደዚሁ በተለይ ኮሌስትሮል የሚባል ችግር ያለባቸው ሰዎች ላይ እንደዚህ በአብዛኛው ይታያል። ሌላው ትልቁ የደም ቅዳ ላይ ችግር የሚፈጠረው በልብ አካባቢ ነው። ይሄም ደግሞ ልብ ራሱ እንደ ጡንቻ ነው። 24 ሰዓት ሙሉ በተከታታይ የሚሰራ ጡንቻ እንደመሆኑ መጠን ራሱ ኦክስጂን ያስፈልገዋል፣ ምግብ ያስፈልገዋል እና የዚህ የልብ የራሱ ደም ስሮች ከተደፈኑ ይሄም ደግሞ በድንገተኛ የልብ ድካምና ሃርት አታክ የሚባለው በሽታ የህይወት ማለፍ ሁኔታ ሊፈጠር ይችላል ማለት ነው። ይሄ እንግዲህ በደም ቅዳ ላይ ነው። በደም መላሽ ላይ በአብዛኛው የደም መጓጎል ሲፈጠር በእግሮች አካባቢ ያሉ የደም መላሾች ናቸው የሚጓጉሉት። በተለይ ከዚህ ከታፋና ከጉልበት ጀርባ ያሉ ትላልቅ ደም መላሽ ደም ስሮች አሉ። እነዚህ በሚጓጉሉበት ጊዜ እግር ያብጣል፣ ህመም አለ። ዋናው ግን ለህይወት የሚያሰጋው ነገር ምንድን ነው? የጓጎለው ደም ከደም ስሩ ላይ ተነስቶ ወደ ልብ ከሄደና ከዛም አልፎ ደግሞ ወደ ሳምባ ከደረሰ ራሱ ከልብ ወደ ሳምባ የሚሄዱትን የደም ስሮች ስለሚዘጋ ለሞት ሊዳርግ ይችላል። ስለዚህ የሁለቱ የደም ስሮች አዘጋግ ምንም እንኳን የተለያየ አይነት በሽታ ቢያሳይም ለህይወት የሚያሰጉ ናቸው ሁሉም። ስለዚህ ሕክምናው በአስቸኳይ መደረግ አለበት እንደዚህ አይነት ሁኔታ ሲከሰት።
አድማጮች በሚረዱበት የቀለለ ቋንቋ የደም መጓጎል ሊያስከትል የሚችላቸውን ጉዳቶችና ራሱም እንዴት እንደሚፈጠር ያስረዱን። በቀዶ ጥገና የመረዳት መታከም አማራጭ የመድኃኒቶችን አንስተናልና እሱንም በተመለከተ አንድ ሁለት ነጥቦች ቢያጋሩን
ጥሩ ነው። ከሕክምናው አኳያ በአብዛኛው የደም መላሽን አስመልክቶ ለሚፈጠሩ የደም መጓጎል ችግሮች በመድኃኒት ነው መፈታት የሚሞከረው። ቀዶ ሕክምና የሚያስፈልገው አንዳንድ ጊዜ የጓጎለው ደም እንዳለ ከእግር ተነስቶ ወደ ልብ ከዛም አልፎ ሳምባን ከደፈነ ለዛውም ጥሩ የሕክምና ማዕከል ያለበትና የቀዶ ጥገና ሐኪሞቹ ወዲያውኑ ወደ ኦፕሬሽን ክፍል መውሰድ ከተቻለ ሕይወት ሊያተርፍ የሚችል የልብ ቀዶ ሕክምና ሊኖር ይችላል። ግን በአብዛኛው የደም መላሽ አስመልክቶ በመድኃኒት የሚፈታ ነገር ነው። የደም ቅዳን የደም መጓጎል ግን በአብዛኛው በተለይ እግርን አስመልክቶ ከጓጎለና ከተደፈነ እና የደም ወደ እግር መሰራጨት ካልቻለ በቀዶ ሕክምና የጓጎለውን መክፈት ይቻላል። የተለያዩ አይነት መንገዶች አሉት። አንደኛው የጓጎለውን ደም ብቻ ማውጣትም ነው። ሌላው ደግሞ እንደ በጓጎለውና በተደፈነው የደም ቧንቧ ዙሪያ ሌላ ቧንቧ መዘርጋት ይቻላል። በዛ መልኩ ያንን የደም ወደ እግር እንዲሄድ ለማድረግ ይቻላል። ለልብ ደግሞ በአብዛኛው አሁን የቀዶ ሕክምና ሳይሆን በተለይ ድንገተኛ መጓጎል በሚኖርበት ጊዜ የሚደረገው በካተተር ነው። ይሄ በፈረንጆች ስቴንት የሚባለው እንደዚህ በደም ስር ውስጥ ለውስጥ ተሂዶ በራጅ እየታየ የሚሰራ ሕክምና አለ። በአብዛኛው ያ ነው የሚደረገው። ግን የልብ ቀዶ ሕክምና ደግሞ ችግሩ ብዙ የደም ስሮች ውስጥ ከተከሰተና በዚህ በደም ስር ውስጥ ለውስጥ ኪዶ እነዛን ነገሮች መፍታትና መፈወስ ካልተቻለ በሰርጀሪ የሚሰራበት ሁኔታ አለ። በአብዛኛው ግን በተቻለ መጠን በራጅ እየታየ ነው የሚደረገው። አእምሮን አስመልክቶ በተለይ የስትሮክ ብለሚባለው ነገር ግን የተለያዩ ምክንያቶች አሉት። እሱም አንደኛው የደም መጓጎሉ እዚህ አንገት ላይ ያለ ካሮቲድ የሚባል የደም ስር ከሆነ ምንጩ ያንን የደም ስር በቀዶ ሕክምና ማጽዳትና የጓጎሉትና የጓጎሉ ያሉትን ነገሮች ማስወገድ ይቻላል። ዋናው ነገር ግን ምን ያህል የአካልና የአእምሮ ጉዳት አድርሷል የሚለውን ማወቅ ያስፈልጋል። ምክንያቱም አንዳንድ ጊዜ በጣም ከፍተኛ ጉዳት ከደረሰ በምንም በሰርጀሪም ሆነ በመድኃኒትም ሆነ ያንን ሁኔታ መፍታት ስለማይቻል ብዙ ጊዜ አስቸጋሪ ነው። እንደሱ አይነቱን ግን መለስተኛ ሆነ የአእምሮ መታወክ ከተፈጠረ ምክንያቱ ደግሞ የካሮትድ አርተሪ ከሆነ ቀዶ ሕክምና መፍትሄ ሊሆን ይችላል። ለሁሉም ግን ተብሎ የደም ማቅጠኛ መድኃኒቶቹ በጣም ጠቃሚ ናቸው።
ቁልፍ ሚና አላቸው። መልካም። በሰውነታችን ውስጥ በሚገኙት በሁለቱ አይነት ዋና ዋናዎቹ የደም ስሮች ደም ቅዳና ደም መልስ ቀደም ብለው የልባችንን ስራ እንደጠቆሙት በእነኚህ የደም ስሮች አማካኝነት ወይም ውስጥ የሚንኳለለው ደም ለ24 ሰዓት በየቀኑ በሳምንቱ 7 ቀናት 365 ቀናት እያልን ልንዘልቅ እንችላለን እድሜያችንም በሙሉ ሳያቋርጥ የሚሰራ መሆኑ ደም የሚሰጠውን እጅግ አስፈላጊ ወይም ወሳኝ አገልግሎት ወይም ጥቅምና ረቂቅነቱን ስናስብ ተፈጥሮ ፍጹም ነው ማለት ያስደፍራል። በተለይ ህመም በሌለበት በጤናማ መንገድ ለዚህ ሁሉ ጊዜ የሚሰራውና ቀለል አድርገን የምናየው የማናስበው ግን ውደቱ ሳይቋረጥ የሚሰራው አገልግሎት ደም በገለጿቸው ችግሮች እስኪታወቅ ድረስ የደምንም ጥቅም የሰውነታችንም ትልቅ ስራ ህልውናችንን ወሳኝ የሆነ ነገር ዋጋውን ልብ ማንል እንመስላለን። ምን ማድረግ አለበት አንድ ጤነኛ ሰው በዛ ጤነኛነቱ እንዲዘልቅ? በቀላሉ ሰዎች ሊያስቡ የሚችሏቸው ነገሮች ካሉ ወጋችንን እንቋጭ።
ይሄ በጣም ጥሩ ጥያቄ ነው። እኛ ስለ በሽታ ነው የምናወራ እንጂ እንዴት አድርገን ነው በሽታ እንዳይመጣ የምንከላከለው የሚለውን ነገር መነጋገሩ በጣም ጠቃሚ ነው እና በተለይ አሁን በእንደኛ አይነት ሀገር በተለይ ልብን አስመልክቶ እየተፈጠሩ ያሉ ችግሮች እየበዙ መጥተዋል። የእነዚህን ችግሮች መፍትሄ ደግሞ አይቶ ከአሁኑ ለመጠንቀቅና ሰው ያንን ተገንዝቦ መከላከል የሚችልበትንም ደግሞ ሁኔታ ማስተማር የጤና ባለሙያዎች በሙሉ ግዴታ ነው። ከዚህ አኳያ አንዱ በጣም ጠቃሚ ነገር ምንድን ነው? ሲጋራ መጥፎ እንደሆነ ማወቅ እና መገንዘብ ያስፈልጋል። ሁለተኛው ደግሞ ምንድን ነው? ከምግብ ጋር ተያይዞ በተለይ የዚህ ኮሌስትሮል የሚለው በአብዛኛው ከምግብ እና ከአመጋገብ ለውጥ የመጣ ችግር ስለሆነ እነዚህ መከላከል እና መጠንቀቅ ያስፈልጋል። ሌላው የስኳር በሽታን አስመልክቶ እየበዛ ስለመጣ ይሄንን የስኳር በሽታ በተቻለ መጠን ተቆጣጥሮ በመድኃኒት በቁጥጥር ስር መዋል መቻል ጠቀሜታ አለው። ሌላው በጣም ጠቃሚ የሆነው ነገር ምንድን ነው? እንቅስቃሴ ያስፈልጋል፣ ስፖርት ያስፈልጋል። በተቻለ መጠን ሰውነታችን የምንበላውንም ሆነ ሌሎቹን ነገሮች በደንብ የሚያዋህድበት ሁኔታ እንዲፈጠር በተቻለ መጠን በእግር መሄዱ ወዲያ ወዲህ ማለቱ ምን ማለቱ ሁሉ መጨመር ያለበት ነገር ስለሆነ እሱ ላይ ስፖርትን አስመልክቶ ትንሽ ሰው ግንዛቤ እንዲጨምር አድርጎ መምከርና ማስተማር የሚያስፈልግ ይመስለኛል። በተለይ እንደ ሲጃራ አይነት ነገሮችን ማስቆም መቻል በጣም ጠቃሚ ነገር ነው እና በፖሊሲም ደረጃ አንዳንድ እርምጃዎች መወሰድ ያለባቸው ይመስለኛል።
በጣም ግሩም። ዶክተር ግርማ ተፈራ በዚህ በዩናይትድ ስቴትስ በዊስካንሰን ክፍለ ግዛት የሚገኘው የማዲሰን ዩኒቨርሲቲ የሕክምና ተቋም የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያና መምህር የደም መጓጎልንና የሚያስከትላቸውን ጉዳቶች ወዲሁም ደግሞ የደም ይዘት የሚዛባባቸውን ምክንያቶች ጨምሮ ለተከታታይ ዝግጅቱ በሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ የአድማጭ ጥያቄ መልሰን እናገኙታለን። ለአሁኑ እግዜር ይስጥልኝ።
ታንክ ዩ። ደህና።
እኔም ዶክተር ግርማ ተፈራና ባልደረባይን አሉላን ላመስግንና ወደ ተከታዩ ዝግጅት እንሸጋገር። ንግድና ምጣኔ ሀብት ነው።
ዩናይትድ ስቴትስ በአፍሪካ ሀገሮች ትልቁን መዋለ ንዋይ አፍሳሽና አልሚ ሀገር ናት። የሚበዛው በእርዳታ መሠረታዊ ትምህርትና ጤና ዘርፍ የሚውል ነው። የንግድ ግንኙነት ግን አሁንም ቢሆን በርካታ ስራ የሚጠበቅበት ነው። ይህንን በመረዳት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በተለያዩ የአፍሪካ ሀገሮች የንግድ ቢሮዎች በማቋቋም ላይ ናቸው። የንግድና ምጣኔ ሀብት አዘጋጅ ሄኖክ ስማግዜር በኢትዮጵያ የዩናይትድ ስቴትስ ኤምባሲ የንግድ ጉዳዮች አታሼ ታድ ኮልን አነጋግሮ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል።
President Obama made an initiative to open up 4 new offices in Africa.
የዩናይትድ ስቴትስ የንግድ ተቋማት በአፍሪካ ያላቸውን የንግድ ተሳትፎ ለማሳደግ ፕሬዚዳንት ኦባማ 4 የንግድ ቢሮዎች እንደከፈቱ ነው አስቀድመው የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የሚሰጡትን አገልግሎቶች ታንያ ኮል እንዲህ ይዘረዝራሉ።
We bring US companies who are interested in trade and investment and we connect them
በንግድና ኢንቨስትመንት መሰማራት የሚፈልጉ የአሜሪካ ኩባንያዎች ከኢትዮጵያ ባለሀብቶች ጋር እንዲሰሩ እናገናኛቸዋለን። ሁሉም ሰው የሚረዳውና ደግሞ ተደጋግሞ የሚነገር አንድ ሀቅ በአፍሪካ የንግድ ስራ ለመጀመር ወደዚህ መምጣት ያስፈልጋል። ወኪል ወይንም የኢሜል አድራሻ አይደለም፣ በአካል እዚህ መገኘትና አጋር መፈለግ ያሻል።
በአፍሪካ ውስጥ ዩናይትድ ስቴትስ ኩባንያዎች እንዲሳተፉ በኮንግረስና በኦባማ አስተዳደር ከፍተኛ ፍላጎት አለ። እንደዚሁም የህግ ለውጦች የፖሊሲ ለውጦችም እየተከናወኑ ይገኛሉ። ይህንን ፍላጎት ለማርካት የተያዙ የህግና የአሰራር ማሻሻያዎችም አሉ።
There are tremendous opportunities in Africa. Ethiopia is the fastest growing economy in the world.
በአፍሪካ በርካታ የንግድ ስራ እድሎች አሉ። ኢትዮጵያ በዓለም በፍጥነት በማደግ ላይ ያለች ሀገር ናት፣ በአፍሪካም እንዲሁ። ስለዚህ ብዙ የስራ መስኮች አሉ።
እነዚህን የስራ መስኮች ለማሻሻል የውጭ ገበያ እገዛ ማዕከሎችን በመቋቋም ላይ ናቸው።
Export assistance centers are sort of the gatekeepers. They're the first step.
የውጭ ገበያ እገዛ ማዕከሎች የንግድ ግንኙነቶች በር ናቸው። ስራቸውም ኩባንያዎቹ ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው። ከዚያ ለአፍሪካ ገበያ ያዘጋጃቸዋል። አያይዞም ለኢትዮጵያ ገበያ ይዘጋጃሉ። ኢትዮጵያ ውስጥ መስራት ከባድ ነው። ችግሩን ከማጉላት አልፈው በስራ መሰማራት የሚፈልጉ ሁሉ እድሉ ሰፊ መሆኑን ይመለከታሉ። በዚያ መቆየት ይገባቸዋል። አስቀድሞ ግን መዘጋጀት ወሳኝ ነው።
ይህንን ለማሳካት የተቀረጹ መርሃ ግብሮች በርካታዎች ናቸው። ከነዚህም አንዱ
International Buyers Programs
የዓለም አቀፍ ተሳታፊዎች መርሃ ግብር
Making people export ready on both sides, connecting the pipeline.
በሁለቱም በኩል የንግድ ተቋማት ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው አላማው።
በሁለቱም በኩል ሲሉ ታዲያ የዩናይትድ ስቴትስ የንግድ ወኪል ታንያ ኮል አሜሪካውያን ኩባንያዎችን እንዲሁም ኢትዮጵያውያን አጋሮቻቸውና የኢትዮጵያ የንግድ ተቋማትንም ያካትታል። ከዩናይትድ ስቴትስ የሚመጡት ኩባንያዎች ወሳኝ ከሆኑት መካከል በውጭ ሀገር የሚኖሩ ኢትዮጵያውያን አሜሪካውያን ናቸው። 1/3 ይሆናል ይላሉ።
I had about 250 US companies come through the door.
ወደ 250 አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከዚህ መሃል 35% የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው።
እነዚህ ኩባንያዎች ማለት ኢትዮ አሜሪካውያኑ የሀገሩን ባህልና አሰራር ስለሚያውቁ ወደ ኤምባሲው በመሄድ አንዳንድ ጥቅል መረጃዎችን ማለትም የአዋጭነትና ህጋዊ ጥናቶችን የመሳሰሉትን መረጃዎች ሊያገኙ ይችላሉ። በኢትዮጵያና በዩናይትድ ስቴትስ መካከል የሁለትዮሽ ንግድ እንዲስፋፋ ግንኙነቱ ሁለቱንም ማህበረሰቦች ተጠቃሚ እንዲያደርግ የተያዙትን እንቅስቃሴዎች ከጥበቡ አሰፋ እንስማ። ጥበቡ በዩናይትድ ስቴትስ ብሌስድ ኮፊ የተባለ ኩባንያ መስርቶ ይሰራል።
እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል፣ ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው፣ እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋር ቢተባበሩ ገበያው ላይ ስላሉ ማለት ነው። መልሱ የነዚህ እዚህ ያሉት ኢትዮጵያኖች ሌሎችንም ብትመለከተው እንደዛ ነው። የግሪክ አሜሪካኖችን የገበያ እንቅስቃሴ የግሪክን የገበያ እንቅስቃሴ የሚያሳድጉት የግሪክ አሜሪካኖች አሜሪካ ላይ ያሉት ናቸው። የጣሊያኖቹም ጣሊያኖቹ ናቸው። የሁሉንም ሀገር ስትመለከተው ምክንያቱም ቅርበት አላቸው ለሀገራቸው። መነሻ መሆን ያለበት ኢትዮጵያ ያሉት ውስን ነው፣ አቅማቸው እንቅስቃሴያቸውም ውስን ነው። በዚህም መሳተፍ የለባቸውም። ግን ሽርክና ቢፈጥሩ ባንድ ላይ ቢሰሩ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ ለውጡ እዛ ላይ ነው ሊመጣ የሚችለው።
ዩናይትድ ስቴትስ ከአፍሪካ ያላትን የንግድና ምጣኔ ሀብት ግንኙነት ለማጠናከር በሰፊው ትፈልጋለች። ኢትዮጵያም እንዲሁ። በተለይ በፍጥነት በማደግ ላይ ያሉ እንደ ኢትዮጵያ ያሉ ሀገሮች ደግሞ የውጭ መዋለ ንዋይም በመሳብ ላይ ይገኛሉ። ሆኖም ፈተናዎቹ ገና ከጅምሩ በርካታ መሆናቸውን ነው ባለሙያዎች የሚያስረዱት። ከቴክኖሎጂ አንስቶ ማለትም የስልክና ኢንተርኔት አገልግሎት ደካማነት፣ የአሰራር ብቃትና ቅልጥፍና ብዙ ስራዎች የሚያስፈልጋቸው ናቸው። የዩናይትድ ስቴትሷ የንግድ ቢሮ ባለሙያ ታኒያ ኮል ለኢትዮጵያ መንግስት በተደጋጋሚ የሚተላለፈውን መልእክት ሲያብራሩ
የአገልግሎት ዘርፉ ከመንግስት ቁጥጥር ነጻ ሆኖ የግል ዘርፍ ተሳትፎ ይኖርበት የሚል መልእክት ነው።
የተከበራችሁ አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ሕገ መንግሥት 22ኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕሰ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20/1943 ዓመተ ምሕረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕሰ አንቀጹ፣ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምሕረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ዴላኖ ሩዘቬልት በ1933 ዓመተ ምህረት ለሶስተኛ ጊዜ፣ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ኅብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy, not only because of what they did in office, but because they were willing to leave office and transfer power peacefully.
Nelson Mandela nastawlu. Madiba inde George Washington hullu yemaynetif ursachawun fetrew yanorullin president benebberbachaw zamanat bakkenawonachaw sirawoch bicha aidellem sultan lemelqekna salamawi shigigir indinor lemadregim basayut fillagot inji.
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
እኔ ማዳኒት ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ።